የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ቅዳሜ የካቲት 28 2012 ዓ.ም ተምረስ ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ በሳምንቱ ከተሰሙት ንቅሮቻችን መራርጠን ዘንላችኋል። ኤደን ገረመው ነኝ፣ ምሽቱን እያስተናገርኳችሁ ቆያለሁ። ከሁሉ አስቀድመን ምርጫችሁ ስላደረጋችሁን እናመሰግናለን። የ124ኛው የአድዋ ድል በዓል በዚህ ሳምንት መጀመሪያ ላይ በአገር አቀፍ ደረጃ በደማቅ ሁኔታ ተከብሯል። ይህ በዓል ከመድረሱ አስቀድሞ ለ7ኛ ጊዜ ከአዲስ አበባ ተነስተው አድዋ የደረሱ የግዞ አድዋ አባላት በ45ኛው ቀናቸው የኢጣሊያ ጦር መሪው ጀነራል ታቦር ሜዳ ተጋድሎ በተቀበረበት ማርያም ሸዊቶ በምትባል ትንሽ መንደር ሲደርሱ ዘጋቢያችን ሙልጌታ አጽባ አግኝቶ አነጋግሯቸዋል። እንደሚከተለው ይሰማል።
የጉዞ ተሳታፊ ኢሳያስ ማርያም በየመንገዱ ህዝቡ ስላደረገላቸው አቀባበል እንዲህ ብሏል።
አዲስ አበባ ቁጭ ብለን የምናስበው አይነት ኢትዮጵያ አይደለችም። ኢትዮጵያ በጣም ሰፊ ነች። ስለዚህ በዋነኝነት እንግዲህ 3 ቋንቋ ተናጋሪዎችን አግኝተናል። መጀመሪያ ከአዲስ አበባ ስንነሳ የኦሮሚያን ክልል አሻግረን ነው አማራ ክልል የገባነው፣ ከዛ በኋላ ትግራይ ክልል ማለት ነው። እና 3ቱም ላይ ያለው ህዝብ የተለያየ ቋንቋ ይናገር፣ በጥቂቱ የሚለያይ ባህል የሚኖረው እንጂ ተመሳሳይ እሴት፣ ተመሳሳይ የእንግዳ ተቀባይነት ስሜት ያለው በጣም እንግዳ ተቀባይ፣ በጣም ትሁት፣ ቅኖች፣ ብዙ ቦታ ነው እግራችንን የታጠብነው። ሰዎች እግራችንን ያጠቡን፣ ውሃ የሰጡን፣ ምግብ ያበሉን እና በጣም የሚንሰፈሰፍ አንጀት ያለው ህዝብ ነው እና እንደዛ ነበር አቀባበሉ። በጣም ደስ የሚያሰኝ ነበር።
ትዕግስት ግርማ የተባለች ሌላ በጉዞው ተሳታፊ የሆነች ወጣት የጉዞው ተሳታፊዎች እንደ የአድዋው ጦርነት ከሁሉም የሀገሪቱ አካባቢዎች የመጡ ናቸው ብላለች።
ከሁሉም ቦታ ከአዲስ አበባ ጀምሮ እዚች አድዋ ድረስ እስክንድርያ ድረስ ያለውን የማህበረሰብ ሁኔታ፣ እናቶች፣ አባቶች ፍቅርን፣ ሰላምን፣ አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለየት የማንችል ሰዎች መሆናችን እንዳቀርጎኛል። እጅግ በጣም ደስ በሚል ሁኔታ ቃላቶች ያጥሩኛል። እኔ ልነግርህ በማልችልበት ሁኔታ እርቦን ዳቦ አለ ወይ ውሃ አለ ወይ ስንላቸው ምንም ሳይሰስቱ ነው ከመሶባቸው ይዘወተው የሚሰጡን። ያ ደግሞ ልዩ የሚያደርገው ነው። ጉዞ አድዋ እኛ ስንነሳ ከአዲስ አበባ ስንወጣ ታሪክን ኢትዮጵያዊን የትኛው ጋር የአድዋ ታሪክ ምን ምን እንደሆነ ህዝቡ ምን አይነት እንደሆነ ለማየት ነው የተነሳ ነው። ያንን ስንነሳ ደግሞ በየመንገዱ ሰላም ያግባችሁ ብሎ የሚመርቀን አለ፣ ስጦታ የሚሰጠን አለ፣ ውሃ ኬትና ኬት ቦታ ርቀው ሮጠው ይዘውልን የሚመጡ አሉ። እኛ ደግሞ መሀላችን ደግሞ ከአምስት ከስድስት ከተለያየ ቦታ የተመጣ ሰው አለ። ከሀረር አለ፣ ከአርባ ምንጭ፣ ከኦሮሚያ ክልል፣ ከትግራይ፣ ከሁሉም አለ፣ ከሁሉም ማለት ነው። እነዛ ሰዎች እዚህ ጋር መጥተው ምርቃት ሲኖር ብትሰማ ደስ ይለኝ ነበር። ምርቃታቸውን ስትሰማ ሁሉም ያኔ የአድዋ ጦርነት አዋጅ ተብሎ ሲነገር ሁላችሁም ካላችሁበት ተነሱ ነው እንጂ ከሌ ተነሳ ከሌ ተነሳ ተብሎ አልነበረም።
በጉዞው የቀኝ አዝማች ማዕረግ እንደተሰጠው የነገረኝ በእምነት ተሾመ በበኩሉም በጉዞው የኢትዮጵያን ህዝብና የመልክዓ ምድር አቀማመጥ እንዲያውቅ እንዳገዘው ገልጿል።
አያውቅህም፣ አይተኸው አታውቅም፣ አግኝተኸው አታውቅም፣ ግን ሲያይህ የሚልህ ከየት መጣችሁ ሳይሆን እንኳን ደህና መጣችሁ ነው። አንዳንድ ጊዜ በቋንቋ አትግባባም ብቻ በቃ እጅን ታወዛውዛለ፣ እነሱ ጋር ፈገግታት ያለ ሰላም ሰላም ነው። በቃ አለቀ። ሰላም የምትለው ቃል ታግባባሃለች። እጅና ቦታ ሰላም ስላለ እሱ ነገር በጣም ደስ ይላል። ከዛ በኋላ የሚያገኝ ሰውም ያለውን ነገር ነው ደፍቶ የሚሰጥህ። ወተት፣ ውሃ፣ ጠላ በዋናነት በየመንገዱ የሚቀርበው ውሃ አይሰጥም። ማይነብሬ አካባቢ ስንደርስ ከታሪኩ ከአሁን ብቻ ሳይሆን ከበፊትም ማይነብሬ የተባለበት የአካባቢው ስያሜ ራሱ የመጣው አንድ ጊዜ አንድ ሰው ይመጣና ውሃ ይጠይቃል። በመንገዱ ውሃ ይጠይቅ እርጎ ይሰጡታል። ውሃ ይጠይቅ እርጎ ይሰጡታል። እርጎ ይጠይቅ ወተት ይሰጡታል። ከዛ ውሃ ነውር ነው እንዴ ብሎ ይጠይቃል። ከዛ በኋላ በዛ ስያሜ ቀርቷል። ይህንን ዝም ብለህ ስታየው ከበፊትም ጀምሮ የመጣ የኢትዮጵያዊነታችን ምሳሌ ነው።
የጉዞ አድዋ ተሳታፊዎች ለእረፍት በሚቀመጡበት ጊዜ የአድዋ ጦርነት ታሪክና የኢትዮጵያ ታሪክ ያነባሉ፣ ይማማራሉ፣ እንዲሁም መዝሙሮችና ፉከራዎችም ያሰማሉ።
የተኛ መስሎ የሚያንቀላፋ ያዘነ መስሎ
በማርያም ሸዊቶ የታቦር ሜዳ መቃብር ሆና ትዕግስት ስትናገር ለአሁኑ ወጣት የአድዋ ድል ትምህርት አለው ትላለች።
ይህ ቦታ ጀግንነትን ነው እንዲሰማ የሚያደርገው፣ ኩራትን ነው። ምክንያቱም ያሸነው የተገደለው እዚህ ጋር ነው። መቃብሩንም አይተናል። ታቦር ሜዳ እሱ የተገደለበት ነው የተቀበረበት ቦታ ነው። ስለዚህ እኔ በራሴ በሁላችንም ደግሞ ሳደርገው ኩራት የተዘማን ቦታ ያሸነፍንበት ቦታ እዚህ ጋር ነው። ስለዚህ አንድ የሚያደርገን ነገር እንዳለ በዚህ በጉዞ አዷ ማወቅ ይቻላል። ሰላም አለ የእውነት ማለት ነው፣ እንደሚወራው አይደለም።
ወቅታዊ ሀገራዊ ጉዳይ በማህበራዊ ሚዲያዎች የሚንጸባረቀውና ህዝቡ በተግባር የሚያሳየው ባህሪ የተለያዩ ናቸው የሚል እምነት እንዳለው ደግሞ ኢሳያስ ይናገራል።
ህዝቡ በጣም ሰላም ወዳድ፣ ሰላም ፈላጊ፣ አንድነቱን በጣም አጠናክሮ መቀጠል የሚፈልግ ህዝብ ነው ያለው እና በአቀባበሉም ከኛም ጋር በነበረው ኢንተራክሽንና በነገሩን ነገር ያወቅነው እሱ ነው። ስለዚህ ችግሩ ያለውና አሁን የምናየው ጥንቅጥ ያለው በጥቂት ሰዎችና በላይ ካሉት እንግዲህ የፖለቲከኞቹን ጉዳይ ሊሆን ይችላል። በእርግጥ እነዚህ ስንል ሁሉንም ፖለቲከኛ ማጠልሸት አይገባም፣ ግን አሉ በቃ ሰዎች እንጀራ ብለው በእንደዚህ አይነት ነገር የሚሰሩ ማለት ህዝብ በማበጣበጥና ችግሩ ያለው ህዝቡ ጋር አይደለም የሚለውን እኔም በአሰርጣት መፈረም እችላለሁኝ። ያንን ስለሆነ ያየ ነው ማለት ነው። ለኢትዮጵያ ወጣት ማስተላልፈው በቃ አገናዛቢ ነው። የእድሜያችን ስሜት አለ፣ አዎ፣ ግን ሁልጊዜ ወጣት ሆነን አንቀርም። አንድ ቀን የምናገናዝብበት ጊዜ ይመጣል፣ ምንበስልበት ማለት ነው። ያኔ ላይ ሆነን የምንቆጭበትን ነገር ባናደርግ መልካም ነው። ልክ አሁን እኛ ያለነው አድዋ ላይ ነው፣ የጦርነቱ ቦታ ላይ ነው፣ ማርያም ሸዊቶ ላይ ነው ያለነው። ዳቦር ሜዳ መቃብሩ እዚህ ጋር ነው ጎናችን ያለው እና የኢትዮጵያን አንድነት ለማስጠበቅ ነው ይህ ሁሉ ዋጋ የተከፈለው። እዛ አለፍ ብለን አሁን የፊታውራሪ ገበየሁን መታሰቢያ አይተናል፣ ያሉላን አይተናል፣ የራስ አሉላን እዚህ እንደ አባ ገሪማ የሚባል አካባቢ እና እነዚህ ሁሉ አባቶቻችን ዋጋ የከፈሉት ለዚህ ይችን ሀገር አንድ አድርገው ሊያስጠብቁልን ነው። ስለዚህ ይሄን ሀገር ተረክበናል፣ እኛ የማስቀጠል ኃላፊነት አለብን።
የጉዞ አድዋ አባላት ለሰባተኛ ጊዜ ነው ወደ አድዋ በእግር የተጓዙት። የዚህ ዙር አባላት በቀጣይ በሰብአዊ ተግባራት ለመሰማራት እቅድ እንዳላቸው በእምነት ይናገራል።
ከጉዞ በኋላ አይቆምም፣ ቀጣይነት ያለው የሰብአዊነት የሰብአዊ ጥምረት የሚባል በዚሁ ከጉዞ አድዋ ጋር ተያይዞ የተገናኘ በጉዞ አድዋ የተዘጋጀ የሰብአዊ ጥምረት የሚባል ማህበር አለ። እዛ ላይ ሰብአዊ እርዳታዎችን በሰፊው እንሰጣለን። ስለዚህ ይሄኛ ግሩፕ ሲመለስ ሰብአዊ እርዳታና ኢትዮጵያዊነትን በሰፊው ይሰብካል ማለት ነው።
124ኛው የአድዋ ድል በዓል በዛሬው ዕለት በአድዋ ከተማ የከተማዋ ነዋሪዎችና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተከብሮ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃ አድዋ።
አድማጮች ይህን ዘገባ በምስል ለመከታተል በድረ ገጻችን እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሃሪክ ብላችሁ መጎብኘት ትችላላችሁ። ተከታዩ ዘገባችን ደግሞ ወደ ፊልም ኢንዱስትሪውን የሚወስደን የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በሚል መነሻ ሀሳብ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት አዲስ አበባ በሚገኙ 3 ፊልም ቤቶች ውስጥ ማሳየት ጀምሯል። ጽዮን ግርማ የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑትን አቶ ኤልያስ መንግስቱንና የፊልም ባለሙያ አነጋግራ ተከታዩን አሰናድታለች።
የሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጁ አቶ ኤልያስ መንግስቱ የፊልም ስራውን ለመደገፍ ለማሳደግና የተሻለ ለማድረግ ማሰብን ወደ አስተዳደር ድርጅቱ ኃላፊነት በቅርብ የተሾሙ ሰዎች ቅድሚያ ሰጥተው ያጠኑት ተግባር እንደነበር ይናገራሉ።
ነሐሴ 13 ጀምሮ ነው ወደዚህ ተቋም የመጣሁት። ወደዚህ ተቋም ከመጣ በኋላ እንግዲህ ሲኒማ ቤት ምንድን ነው የሚለው ወደ ማጥናት የገባ ነው። ስንገባ ግን በአዋጅ የተደገፈ በጣም በርካታ ስራዎችን ፊልምን ኢንዱስትሪውን ከፍ የሚያደርስ የሚደግፍ በጣም በርካታ ተለክተው ተሰፍቶ የተሰጡ ስራዎች ነበሩም። እነዚህ ስራዎችን ካየን በኋላ መቀየር አለብን ወደሚል ስሜት ውስጥ ገባን። ለመቀየር የፖሊሸሮች ፕሮብለም ምንድን ነው? የሲኒማ ቤቱ ፕሮብለም ምንድን ነው? የኦዲያንስስ ወደዚህ ቀድሞ ወደነበረበት ቤት ያልተመለሰበት የማይመጣበት ምክንያት ምንድን ነው ብለን ለማጥናት ሞከርን።
በሙያ ውስጥ የሚገኙ አጠቃላይ ባለሙያዎች ያሉባቸውን ችግሮች ካጠኑ በኋላ ድርጅቱ በአዋጅ ከተሰጠው ስልጣን ውስጥ ምን በማከናወን የተሻለ ነገር መስራት ይችላል የሚለውን መፈተሽ ገባን ይላሉ አቶ ኤልያስ።
የመጀመሪያው እርምጃ በአዋጅ የተሰጡን ጉዳዮች ተግባራዊ ማድረግ ነው። ሁለተኛው ደግሞ ከእነዚህ ከፊልም ግዢ ጋር በተያያዘ ይፈቅድልናል፣ እንችላለን፣ አንችልም የሚል ያየ ነው። ከውጭ ፊልም አስመጣት እንድንችል አዋጅ የሚፈቅድልን ከሆነ ግን ደግሞ መግዛት እንችላለን ብለን እንደ ማኔጅመንት ቁጭ ብለን ተነጋገርን፣ ወሰንን። ከዛ በኋላ መግዛት ጀመርን። ስንገዛ ፕሮዲሰሮች እጅግ በጣም ያሳዝናሉ። አብዛኛው ፕሮዲሰር የፊልሙ ፍቅር ስላለው የኢንተርቴንመንቱ በተለየ መንገድ ስለሚመለከቱ ስለሚያዩት ኢንቨስት ያደርጋሉ። ግን ሰፖርት የሚያደርጋቸው ደግሞ በመንግስት በኩል የተሻለ አሰራር የለም። ስለዚህ እኛ ለምን ይህን አንፈጥርም አለን። 3 ሲኒማ ቤቶች ላይ ብቻ የሚታይ እነሱ የትን ቦታ ማሳየት ይችላሉ። ለምሳሌ እነገሌ የሚል ፍቅር የጣለች የሚል አዲስ ሰው የሚል እነዚህ 3 ፊልሞችን በቅርቡ ገዝተናል።
መጀመሪያ አንተ በስርዓት ሰውን ቆመ ማናገር ልመድሽ።
ኑሮ በዚህ ድን መሰለህ ትምህርት አለ።
እባክህ ትምህርት ስርሻ ነው
መንግስት የሚከተለው
ልማታዊ
ገዝችሻል ገዝችሻል።
የሲኒማ ቤት አስተዳደር ድርጅቱ እነዚህን ፊልሞች ቢገዛቸውም የግዢ ውል ግን የተወሰነ የጊዜ ገደብ የተቀመጠለት የኮንትራት ያህል ውል ነው።
እነዚህ ፊልሞችን ገዛ እኛ ጋር ብቻም ሳይሆን መታየት የሚጠበቅባቸው ሌላም በግል ሲኒማ በራሳቸው ማሳየት ይችላሉ። በመንግስት ሲኒማ ቤቶች ግን ለሶስት ወር ወይም ለአራት ወር እኛ እናሳያቸዋለን ብለን መግዛት ጀመርን ማለት ነው። ውጤቱም ደግሞ ጥሩ ነው። እነሱም ተደስተዋል። ብዙዎች ግዙን እያሉ መምጣት ጀምረዋል። እኛም ደግሞ አልከሰርንም። ለማስረፍም አይደለም እንሰራ። ፕሮዲሰሮች እንዳይተኙ እንዳይወድቁብን ነው። እነሱም ሰፖርት ማድረግም ስለምንፈልግ ነው።
የፊልም ባለሙያው ሰሞሆን ይስማው በተለይ ድርጅቱ ከፊልሞቹ የሚያገኘውን ገቢ መልሶ ሲኒማ ቤቶቹን የሚያሳድግበት ከሆነ ድርጊቱ በጎ መልክ አለው ይላል።
ፊልም ሰሪ የሰራው ፊልም በሲኒማ ቤት ነው የሚታየው። ብዙ ጊዜ የሚታየው በግል ሲኒማ ቤቶች ነው። አሁን የመንግስት ሲኒማ ቤቶች ሶስቱም አምባሳደር፣ ኢትዮጵያ ሲኒማ እና ሲኒማ ኢምፓየር ሶስቱ ሲኒማ ቤቶች ነው የሚታየው እና ብዙ አይደለም የመንግስት ሲኒማ ቤቶች ያለው ተመልካችም ኳሊቲም ጉዳይ አለ የስክሪን አለመታደግ ሰው ብዙ አይደለም ተመልካች ወደ መንግስት ሲኒማ ቤት የሚሄደው። ስለዚህ በጥሩ ዋጋ ከተገዛ ራሱ ገዝቶ ባህል ቢሮው ገዝቶ ፊልሞቹ እንዲያሳይለት ለፊልም ሰሪ አንደኛ አይንገላታም። የሮዛ ወንበር ተቆጣጥሮ ትኬት ተቆጣጥሮ ምናምን እሱ በሙሉ ያቀልለታል። ስለዚህ ሄዶ ፊልሙን ይሸጥና ገንዘቡን ይዞ ይወጣል። ሰው ከሱ ባገኙት ገንዘብ እንደገና መልሰው ኢንቨስት ካረጉበት ከሚያተርፉት ገንዘብ ማለት ነው የመንግስት ድርጅቶቹ እኛ ሲኒማ ቤቶችን ማሻሻል ይችላሉ። እንግዲህ የተሻለ ዲል አግኝተው ቢሆን ነው ይህንን ያደረጉት ብዬ ለማስበው። ከዚህ በፊት በሼር ነበር የሚሰራው የሆነ ያስተዋሉ። አንዳንዴ ደግሞ ሲኒማ ቤቱን በመከራየት ነበር የሚሰራው። ይህን ያክል ክሰሉ ይላሉ። ያን ያክል ተከስሎ ለሲኒማ ቤቱ ከዛ ያገኘሽውን ታገኛለሽ፣ ከከሰርሽም ትከስሪያለሽ። ግን አሁን እየሰማሁት ያለሁት ነገር ብዙ አይደለም የሚከፍሉት ገንዘብ፣ ግን ጥሩ ጅምር ነው ማለት ወደ ቀስ እያለ ሲኒማው እያደገ ሲሄድ ወይም የተመልካቹ ቁጥር እየጨመረ ሲመጣ የተሻለ ገንዘብ እየከፈሉ ይመጣል የሚል እምነት አለኝ። ስለዚህ መልካም።
አቶ ኤልያስ ሲኒማ ቤቶቹን ከማሳደግ አኳያ በመስሪያ ቤታቸው ብዙ እቅድ እንደተያዘ ተናግረዋል። አዲስ አበባ ውስጥ ሰንጋተራ አካባቢም እየተገነባ ስላለው ሲኒማ ቤት ነግረውናል።
አዲስ ሲኒማ ቤት እኛ እየገነባ ነው። በከተማ አስተዳደሩ የተገነባ ነው። ከላይ G+8 ነው። ቤችመንቱ ወደ ውስጥ አራት አለው። በጣም ትልቅ ነው። በጣም ብዙ ነገሮች የያዘ ነው። ወደ ሶስት ሲኒማ ቤቶች አሉት። ሸብና የሚባሉባቸው ሬስቶራንቶች ይኖሩታል፣ ኦፊሶች ይኖሩታል።
አቶ ኤልያስ የዚህ ግንባታ ማጠናቀቂያ ጊዜ ገደብ እንዳለፈው ገልጸው ምክንያቱ ደግሞ የዲዛይን ማስተካከያ በመደረጉ እንደሆነ ጠቁመዋል። በአጠቃላይ የሲኒማ ቤቶቹ አስተዳደር ድርጅት የፊልሙን ኢንዱስትሪ ለማሳደግ ተግቶ እየሰራ መሆኑንም ጨምረው ገልጸዋል።
ከዚህ በመቀጠል ደግሞ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሆኖ እየተዛመተ ይገኛል። ወጣቶች ራሳችሁና ቤተሰባችሁን ከኮሮና ቫይረስ ለመጠበቅ ምን ታደርጋላችሁ?
ዴና እያሌው አለሙ ከአዲስ አበባ። እንዲህ
እንዳልጠነቀቃለሁ
መጀመሪያ ግን ከንጽህና ጉለት ይመስለኛል። ነይ እንደዛ ነው የምረዳው ነው በትንሹ እና ንጽህና ራሴን መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን ነው የምረዳው ነው የምጠነቀቀው። ለምሳሌ ጉንፋን ምናምን የሚዘኝ ከሆነ ሐኪም ቤት ሄጄ ቼክ አረጋለሁ። ሌላም የሚያመኝ ከሆነ ሐኪም ቤት ነው እንግዲህ ቼክ አረጋለሁ።
መልካሙ ከበደ ሳውሳና ፋርማሲ ተማሪ ነኝ። መጀመሪያ ምንድነው ማድረግ ያለብን ወደ ህክምና ከመግባታችን በፊት? ያው መጀመሪያ ማስክ ማድረግ ያለብን መጀመሪያ ራሳችን ለሌላው ምን ለትራንስፌር ላለማድረግ ወደኛ ምን እንዳይልብን ማስክ ማድረግ ያለብን። ከዛ በኋላ እና ያለው ነገር ነው እንድንቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች አሁን ሳል ምናምን እነዚያ የሚባል ምን ቮሚቲንግ እንደዚህ ነገር ይባላል ነው የሚባለው። ሳል ይኖራል፣ ቮሚቲንግ እና ዳያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና እንትን መጀመሪያ ሳል ይኖራል ያው ከዛ ቀጥሎ እንደገና አንዳንድ ነገሮች ስንትከሞች ዳሪያም ሊኖር ይችላል። ከቆይታ እንትን ከሁለት ከሶስት ቀን በኋላ ዳሪያ ልታይ ይችላል። ከዛ እንደዚያ እያለ ስንትከሞቹ በዛ መለያት ይችላል። ከዛው በዛ ወይ ነው እንትን መከታተል የምንችለው ማለት ነው። በፊት ከምታየው ለየት ያለ ነገሮች ከታየ አንድ ገና ሰስፔክት አድርገን ወደ እንትን መውሰድ ትውል ምን ያህል መውሰድ የሚቻል ከሆነ ትውል እንትን ማለት ማለት ነው። ስለዚህ አንድ መጀመሪያ ምንድን ነው በቅርበት የሚገኘው ጤና ጣቢያም ሆነ ሄልዝ ሴንተሮችን ማየት ነው። ሌላውን እንትን ለአላማ ጉዳት ማለት ነው። ቤት ላይ ዝም ብለን የምንቆይ ከሆነ ራሳችንን ተጎዳን፣ ሌላውንም እንጎዳለን።
ታክሲያት ሊሉ ነው። ከደብረ ቤት ነው። አንዳንድ ድረገጾች ላይ እንዳየሁት ከሆነ እጅን በመታጠብ ያልበሰሉ ምግቦችን በዚት ነገሩ ነገር ያነበት ምስሉ ደግሞ እንደዚህ ጉንፋን አይነት ሲምፕተምስ ካለ ራስን መሸፋፈን እና ብቻ ጦሎ ደግሞ ጤና ጣቢያ ሄዶ መታከም መቻል አለብን። እና ያው የሚያስነጡ ሲዘር ያለው ሰው ደግሞ ካለ በአካባቢያቸው ሞርቻ ሄዶ ማሳከም የምንችልበት ሁኔታ ምናመቻል።
እሺ፣ ስሜ ዮናታን ደሴ ይባላል። ማረው በጎንደር ዩኒቨርሲቲ ነው። የሶስተኛ ዓመት የሜዲካል ላብራቶሪ ተማሪ ነው። እስከምናውቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጁበት እንደሆነ ባላውቅም፣ በግቢያችን ግን እንዲሁ የተለያዩ ትምህርቶችን ለመስጠት አሁን አስበናል። ዋናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሀሳቦችን ለማንሳት እየሞከርን ያለ ነው። አዎ፣ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ ብንችል፣ ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን በቆሸሸ እጃችን በአብዛኛው ጊዜ አለመነካካት፣ ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽንሶች ሊኖር ስለሚችሉ እነዛን ነገሮች ለማስቀረትም እነዚህን ጥንቃቄዎች ብንወስድ የተሻለ ነው።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ታይ ፕሮግራማችን ደግሞ ጋቢና ንግድ ነው። ኢትዮጵያ ውስጥ የቡናዎች ጥራት ውድድር ተካሂዶ ነበር። ሀብታሙ ስዩም በተከታይ ዘገባው ያስዳስሰናል።
የማለዳ ንቃትና ገይ ዘንድ ፉት የምንለው ቡና ጣዕሙና ጥራቱ እንደ በቀለበት ምድርና እንደ መጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ከአንዱ አነጻጽረው ብዙሃን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል፣ የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ በሺዎች የሚቆጠሩ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙሉጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ 2 ዓመታት የሚደግፈው በምጻሩ ፊንትራክ የሚባለው የዩናይትድ ስቴትስ የተራድኦ ድርጅት ወይንም ዩኤስኤድ መርሃ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር።
ካፕ ኦፍ ኤክሰለንስ በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየዓመቱ ያካሂዱታል። 20 ዓመቱ ነው ከተጀመረ። አሊያንስ ፎር ካፕ ኤክሰለንስ የሚባል መንግስታዊ ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፕ ኦፍ ኤክሰለንስ ኦሎምፒክስ ኦፍ ኮፊ ነው ይባላል። በየዓመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸውን ቡናዎች የሚመርጥና በጨረታ የሚሸጥ ውድድር ነው።
ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው?
ውድድሩ 3 ደረጃዎች አሉ። የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን፣ ፕሪሰሌክሽን ስቴጅ ይሉታል እነሱ። እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው። አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል። 120 አሸናፊ ቡናዎችን አውጥተናል። የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል እነሱ፣ የአገራዊ መድረክ ውድድር ነው። 150 አሸናፊዎችን የምንቀምስበት ነው። እነዚህ ሁለቱ ከሀገር ውስጥ በተሰበሰቡ ቀማሾች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ የሚለዋለን፣ እሱ ከዓለም አቀፍ በመጡ ቀማሾች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዢዎች ናቸው፣ ትልልቅ የባለልዩ ገበያ ቀማሾች ናቸው።
እንደሰማነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት?
እንግዲህ እውነት ነው በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት አንጻር ትልቅ አገር ናት። ከቡና አቅምም አንጻር ብዙ ቡና አለኝ ሀገር ና እነሱ እስከ ዛሬ ከሰበሰቡት 1462 ሳምፕል ሰብስበናል። ይሄ ትልቅ ብለው ዘገጅ ከያዙት በ400 በልጠናል። ሳምፕል የሰበሰብ ነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው። ግን ለእኛ ሴንትራል እንዲሆን ነው እንጂ ከዛና ከጅማና ከአካባቢው ከድሬዳዋና ከአካባቢውና ከአዋሳና ከአካባቢው ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ ከባህር ዳር ከቤኒሻንጉል በአጠቃላይ ከሀገሪቱ ትልልቅ ቡና አብቃያ አካባቢዎች ከሚባሉት ቡና ሰብስበናል።
የላቀ የቡና ጣዕም ያላቸውን ማወዳደሩና ይሄኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባና አለው? ምን ጥቅም አለው?
የመጀመሪያው ጠቀሜታ ከአፍሪካ ኤክሰለንስ እንግዲህ እንግሊዝ ሀገሮች የምንነግራዝልን ለረጅም ዓመት የዛሬ 20 ዓመት ነው የጀመሩት እና እነሱ የሰሩትን ጥናት ስንመለከት ካፕፐክስነት የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝናል፣ ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመስ እንደገና ትልልቅ የገበያ መዳረሻዎች እናገኛለን፣ ይሄ ለባለልዩ ጣዕም ገበያ። ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፕፕ ኤክሰለንስ ብዙ አይነት ስልጠናው ለምሳሌ ለማስተርስ ለቡና ቆዮች፣ እንደዚሁም ካፐሮች፣ እንደገና ሰፖርት ስታፍ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናልና ለባለሙያዎቹም ለሰሩ ተማሪዎች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፕፕ ኤክሰለንስ ትልቁ ምንድነው? ቡናውን ልዩ የተባለውን ቡና የተሻለ የሚያሸንፉትን 30 ቡናዎች ዋጋ ላለፉት ዓመታት እንኳን ስናይ የዓለምን የቡና ሪከርድ ይሰብራል እና የተሻለ ዋናችን የሚሸጥበት አዳዲስ መዳረሻዎች ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችን የሚሸጥበት ትልቅ ዕድል ይዞ እንደሚመጣል።
በዚህ ዓመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካሉ በዛው ለማወቅ ያክል ነው። የትኛው አሸነፈ?
አሁን ገና ባለፈው ሳምንት የጨበስ ነው ፕሪሰሌክሽን ስቴጅ ነው። እሱም 150 ልዩ ቡናዎች የምናወጣበት ነው። እንግዲህ 1462 150 በስት የተባሉትን ቡናዎች አግኝተናል። እንግዲህ ጫማሾቹ ሪፖርት እንደሚያደርጉት በጣም ልዩ ቡናዎች አግኝተናል። እሱም ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩ በናሽናል ስቴጅ 40ዎቹን እናወቅታለን። ከዛ በኋላ ደግሞ ቶፕ 10 የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ አላማችን ኢትዮጵያ በጣም ብዙ አቅም አላት በቡና። ብዙ ያልታወቁ ቦታዎች አሉ በቡና። የታወቁት የሚሸጡት ብዙ ታውቀዋል ኦልሬዲ፣ ግን የማይታወቁ ብዙ ልዩ ቡናዎች አሉ እና እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው።
ቅድስ ሙልጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ፣ ዋሽንግተን ዲሲ።
ወጣት የስራ ፈጠራና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረዳናለች?
ቤት አራት ነው የነበርኩት እና በጣም ተደብረኝ ብዙ መጽሐፍቶች ዩቲዩብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁኝ ኬንያዊ የጻፈው 200 አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ነው እና ይሄ ሰዓት ማሳለፊያ ነገር ነው። እያነበብኩት ያለ በውሃ ብቻ ካለ አፈር ተክሎች ማብቀል እንዲሁም ደግሞ ለእንስሳት ምን ማብቀል እንደሚቻል አነበብኩና በጣም ነው ሰርፕራይዝ የሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየርና መስራት ፈልግ ነበር። ተቀጥሮ መስራት አልፈልግም፣ አንድ ነገር ብቻ ደግሞ መስራት አልፈልግም እና ሁልጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ። ሃይድሮፖኒክ በደንብ አነበብኩ። ጉግል ላይ ዩቲዩብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁኝ ስለ ብሉምን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው እና እሱን ማስታወቂያ ሰማ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነው ምንድነው ስለ ሃይድሮፖኒክ ካወቅ ከአራት ወር በኋላ ይሆናል። ከዛ በዛ አፕላይ አደረኩ፣ ተቀበሉን ቲም። ከዛ በኋላ ሰባት ነው የጀመርነው፣ 3 የነበር ነው በዛ ሰዓት። ከዛ በኋላ ነው 4ኛ ጨምረን እንደገና ኢንክቤት የተደረግነው። ብሉም ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሃይላንድ እቃ ላይ ሰላጣ ለማብከል ሞክረናል። ቢኒ እንስሳት መኖን ደግሞ በፍሪ ላይ አቅለን ነበር ቤታችን ውስጥ ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አለ አክቹሊ፣ በጣም የእንስሳት መኖ ችግር አለ እና እሱ ላይ ነበር ፎከስ አድርገን አፕላይ እያደረግነው ብሉም ስለመግባት እና እሱን ሞክረን የነበረው። እንደሱ አይነት ፕሮጀክሽን ፕሮቶታይፕም ይዘን ነበር ሄድ ለማሳያ ማለት ነው።
ግን ተክልም ላይ በደም ሆን እንደሚችል ዲማንድም እንዳለ ያየን ሲሄድ እዛ ላይ የአጫጭር ፍሬ ያላቸው ተክሎች ላይ ፎከስ አድርገን ኤክስፐሪመንት ማድረግ ጀመርን። ለመዋፋት በጣም ብዙ ነገር ነው ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል፣ ሰፖርት ይሰጣል። ከዛ ደግሞ በፊድ ኢንቨስትመንት ይሰጣል። የራሱ ለፕሮቶታይፕ የሚሆን የ200,000 ብር ፊድ ኢንቨስትመንት አለ። ይህን ሲያደርግልን ደግሞ የ10% ኢኩቲ ሼር ይወስዳል ማለት ነው። እንደ ውጩ ሻርክ ታንክ ብሉምን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው። እሱ ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራን ያለ ነው።
2 ሜትር በ2 ሜትር በሚሆን ቦታ ላይ እስከ 80 ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች።
እኛ እቃውን ነው የምንሸጠው። ሲስተሙ ግን ሲስተሙ ልክ እንደ ፈርኒቸር ብድግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን፣ እንዲሁም ማዳበሪያ ከየት እንደሚያገኙ፣ ከዛ በኋላ ደግሞ ወዴት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሺ፣ ፍሬምወርክ ላይ በጣም እየሰራን ያለ ነው። የግሮ ሃይድሮ ትልቁ አላማው የስራ እድል መፍጠር ነው። ቴክኖሎጂው በአጭር ጊዜ ያበቅላል። ብዙ ማብቀል ይቻላል። ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይህንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታታው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮው ማቴሪያል፣ እንዲሁም ደግሞ የት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን፣ የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችንን ያካሄድ ነው የኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ የነበረው ለ400 ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ግሮ ብለን የምንጠራውን ነው እዛ ሄደን ኢንስቶል ያደረግነው። ትርጉም ነው ከኛ የወሰዱት የነበሩት። አራቱን ነው እየተጠቀሙበት ያሉት። ከረንትሊ አሰስመንት እየተሰራለት ነው ያለው።
አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች።
ሰክሰስ ብለን የምንጠራው አንደኛ አዋርነስ መፍጠር መጀመራችን ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የምንፈልገው ከተማ ስንል አዲስ አበባ ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጥ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕርነርሽፕ በአጠቃላይ ቀላል ነገር አይደለም። እንደሌላ ወዲያው ገንዘብ የሚመለስም አይደለም። ብዙ ችግሮች አሉ። ለእነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉን እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል። ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው።
ሰላም በ2011 የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር 3ኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች። አድማጮች እንግዲህ ለዛሬ ያዝንላችሁ እዚህ ላይ ጨረስን። ረንገረሞ ሳስተናግዳችሁ አምሽቻለሁ። በማቀናበሩ ደግሞ ኤልያስ አስማረ። መልካም ምሽት፣ መልካም ሰንበት። I don't